voice of America.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ጥር 19 2009 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልን፣ እንደምን አምሽታችኋል አድማጮች። የምናስተናግዳችሁ ቆንጅት ታዬና
ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተ ነኝ።
ሁሉም የአፍሪካ ህብረት አባል ሀገሮች ለአህጉራዊው ድርጅት መዋጮ የሚያደርጉበትን አሰራር ለመተግበር እንቅስቃሴ እየተደረገ መሆኑን የህብረቱ ኮሚሽን ምክትል ሊቀመንበር ተናገሩ።
The reason for having this fund is to provide predictable and reliable. That has been a major problem.
ይህ አይነት የገንዘብ አሰባሰብ ያስፈለገበት ምክንያት አስተማማኝና ውጤቱ የሚታወቅበት አሰራር እንዲኖር ነው። ያ ችግር ሆኖ ቆይቷል።
የህብረቱ ኮሚሽን ምክትል ሊቀመንበር ኤራስቶስ ሙሞንቻ ናቸው የሰማችኋቸው። ዝርዝሩ በአብይ ርዕስ ይቀርባል። አሁን አርዕስተ ዜናውን ከቆንጅት።
ኩልቢዮ በምትባል ኬንያ ድንበር አጠገብ የምትገኝ የሶማሊያ ከተማ ከንቲባው በአልሸባብ ተዋጊዎች ጥቃት መገደላቸው ተገለጸ። በኮንጎ ዲሞክራሲያዊት ሪፑብሊክ ያሉ የፖለቲካ ፓርቲዎች በምርጫ ጊዜ መዘግየት ምክንያት የተፈጠረውን ህዝባዊ መነሳሳት ያስከተለውን የፖለቲካ ቀውስ ለማርገብ በአዲሱ ዓመት ዋዜማ የፖለቲካ ፓርቲዎች ስምምነት መፈረማቸው ይታወሳል። ያንን በመተግበር ላይ ጭቅጭቅ ተፈጥሯል የሚሉትና የዩናይትድ ስቴትስና የብሪታንያ መሪዎች ዶናልድ ትራምፕና ቴሬሳ ሜይ በዋይት ሀውስ የሚሰጡት ጋዜጣዊ ጉባኤ እየተጠበቀ ነው። ሌሎችም ዜናዎች አሉን።
አመሰግናለሁ ቆንጅት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ኩልቢዮ የምትባል ኬንያ ድንበር አጠገብ የምትገኝ የሶማሊያ ከተማ ከንቲባ የአልሸባብ ተዋጊዎች ባደረሱት ጥቃት መገደላቸው ተሰማ። ከንቲባው ሞሐመድ ቶሂያሬ ኑህ ዛሬ ንጋት ላይ የአልሸባብ ተዋጊዎች በኬንያውያን ወታደሮች ካምፕ ላይ በከፈቱት ጥቃት መገደላቸውን የከተማዋ ነዋሪዎችና የጦር ሰራዊት ምንጮች አረጋግጠውታል። ከእሳቸው ጋር ሁለት ሌሎች ሲቪሎችና ሁለት ወታደሮች ሲገደሉ አንድ ሌላ ወታደር ደግሞ እንደቆሰለ የሶማሊያ ወታደራዊ ባለስልጣን ለቪኦኤ የሶማልኛ አገልግሎት አስታውቀዋል። የአልሸባብ ተዋጊዎቹ ወታደራዊ መኪናዎችን አቃጥለው ሲያበቁ ትልልቆቹን የጭነት መኪናዎች ግን ይዘው ካምፑን ጥለው ሄደዋል ተብሏል።
በሚቀጥለው የካቲት የፊታችን ለሚካሄደው ፕሬዝደንታዊ ምርጫ የእጩዎች ምዝገባ በጀመረችው በሶማሊያ የተባበሩት መንግስታት ድርጅቱ ተጠሪ ሙስናን መዋጋት እንደሚያስፈልግ አሳሰቡ። አምባሳደር ማይክል ኪቲንግ ከኒውዮርክ በተለይ ለቪኦኤ በሰጡት ቃል ነጻና ፍትሐዊ ምርጫ ማካሄድ በጣም አስፈላጊ መሆኑን ተናግረዋል። እንዳለመታደል ሆኖ ግን አሉ አምባሳደር ኪቲንግ፣ በሶማሊያ ህብረተሰብ ውስጥ ሙስና በጣም የተንሰራፋ ነው። ያም በምርጫው ሂደት ውስጥ እየተስተዋለ ነው። የመራጭ ድምፅ እየተቸበቸበ መሆኑ የፈጠረው ስጋት የምርጫው ሂደት ነጻና ፍትሐዊ መሆኑን መረጋገጥ እጅግ በጣም አስፈላጊ አድርጎታል ብለዋል አምባሳደሩ። የሚመረጠው ፕሬዚደንት በህጋዊ መንገድ መመረጡን ማሳየት ያስፈልጋል፣ አለዚያ ግን ያሉትን ችግሮች ለመፍታት የሚጠብቀው ትግል ይበልጡን አስቸጋሪ ይሆናል ብለዋል የተባበሩት መንግስታት ድርጅት የሶማሊያው ተወካይ። ፕሬዚደንቱ ህጋዊ ባልሆነ መንገድ የተመረጡ ተደርገው ከታዩ ግን ዓለም አቀፉ ማህበረሰብ አብሯቸው ለመስራት ፍላጎትም የሚኖረው ሳይሆን አቅሙም አደጋ ላይ ይወድቃል ሲሉም አክለው አስገንዝበዋል።
በኮንጎ ዲሞክራሲያዊት ሪፑብሊክ ያሉት የፖለቲካ ፓርቲዎች በምርጫው ጊዜ መዘግየት ምክንያት በሀገሪቱ የተፈጠረውን ህዝባዊ መነሳሳት ያስከተለውን የፖለቲካ ቀውስ ለማርገብ በዚህ ወር በገባው የፈረንጆች ዓመት አዲስ ዓመት ዋዜማ የሀገሪቱ የፖለቲካ ፓርቲዎች ስምምነት መፈረማቸው ይታወሳል። ያን ስምምነት በመተግበር ላይ ጭቅጭቅ በመፈጠሩ ግን መንግስቱ የመፍረስ አደጋ ተደቅኖበታል። የአሜሪካ ድምጽ ሬዲዮ ዘጋቢ ዊሊያም ክሎስ ከኪንሻሳ ያስተላለፈውን ዘገባ አዳነች ፍሳይ ታቀርባለች። ባለፈው ታህሳስ ወር ማብቂያ ላይ የተደረገው ስምምነት የሀገሪቱ ምርጫ እስከ ያዝነው ዓመት ማብቂያ ባለው ጊዜ ውስጥ እንዲካሄድ ጥሪ ያደርጋል። ምርጫ እስከሚደረግበት ጊዜ ድረስ ግን ጆዜፍ ካቢላ በስልጣን ላይ እንዲቆዩ ተወስኗል። ካቢላ ለሶስተኛ ጊዜ ለርዕሰ ብሔርነት እንዳይወዳደሩ የፖለቲካ ውህደታቸው ተስማምቷል። በስምምነቱ መሰረት ራሰምፕለመንት ከተባለው ትልቁ የሀገሪቱ ተቃዋሚ ፓርቲ የተወከለ ጠቅላይ ሚኒስትር አዲሱን መንግስት ይመራል። ይሁንና የስምምነቱ መስመር ጉዳይ አጠራጣሪ ሆኗል። የኮንጎ ካቶሊካዊት ቤተ ክርስቲያን ታዲያ ሁለቱም ወገኖች እስከ ነገ ቅዳሜ ባለው ጊዜ ውስጥ ስለ አዲሱ መንግስት አመሰራረትና የተቀሩት ስምምነቶችን ስለ መተግበር ጉዳይ ስምምነት ላይ እንዲደርሱ ጠይቋል። ክሪስቶፈር ሉቱንዱላ የተባሉ የራሰምብለመንት ፖለቲከኛ በበኩላቸው በተቀመጠው የጊዜ ገደብ መሰረት እንሰራለን የሚል ተስፋ እንዳላቸው ጠቁመዋል። ስምምነቱ ከተፈረመ ወዲህ ከሌላው ወገን የተመለከትነው ነገር ተስፋ የሚያሳድር አይደለም ይላሉ ሉቱንዱላ። ይሁንና ራሰምብለመንት መፍትሄ የማግኘት ቁርጠኝነት አለው ብለዋል። ገዢው ፓርቲ ግን ራሰምብለመንት እሱ የፈለጋቸው ጠቅላይ ሚኒስትር በፕሬዝዳንቱ ላይ ለመጫን እየሞከረ ነው ሲል አውግዟል። ተቃዋሚ ወገኖቹ ለፕሬዝዳንቱ 5 አማራጮችን ማቅረብ ይኖርባቸዋል ይላል። ሁለቱ ወገኖች በሳምንቱ ማብቂያ ላይ በአዲስ መንግስት ላይ ቢስማሙም እንኳን እስከ ያዝነው ዓመት ማብቂያ ባለው ጊዜ ውስጥ ምርጫ እንዲካሄድ የማዘጋጀቱ ጉዳይ ቀላል አይሆንም ይላሉ ጠበብት። የኮንጎ ዲሞክራሲያዊ ሪፑብሊክ ሰፊና በሚገባ ያልተሳሰረ ግዛት ነው። የገንዘብ እጥረትም አለ በማለት ነው ጠበብቱ ከባድ ይሆናል የሚሉት።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የብሪታንያ ጠቅላይ ሚኒስትር ተሬሳ ሜይ ዛሬ አርብ ከዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ጋር በዋይት ሀውስ ተገናኝተው ተነጋግረዋል። ሁለቱ የዓለም መሪዎች በጋራ የሚሰጡት ጋዜጣዊ ጉባኤ እየተጠበቀ ነው። በአሁኑ ሰዓት ጠቅላይ ሚኒስትር ሜይ ፕሬዚደንት ትራምፕ ስልጣን ከያዙ ወዲህ ተቀብለው ያነጋገሯቸው የመጀመሪያ ርዕሰ ብሔር መሆናቸው ነው። ሁለቱ መሪዎች በዓለም አቀፍ ግንኙነቶቻቸው በተለይም በንግዱ ዘርፍ የለውጥ እርምጃዎችን ወስደዋል። እንግሊዝ የጀመረችው ከአውሮፓ ህብረት አባልነት የመውጣት ሂደት፣ ትራምፕ ደግሞ 12 አባላት ካሉ ትራንስ ፓሲፊክ አጋርነት ማህበር አሜሪካ ማውጣታቸው በመላው ዓለም አዳዲስ የንግድ ትስስሮች መመስረትን አስፈላጊ አድርጓል። ሜይ ሀገራቸው ከአህጉራዊ ህብረት በምትወጣበት እቅድ ውስጥ የኢሚግሬሽን ቁጥጥር ቅድሚያ የሚሰጠው እርምጃ አድርገውታል። እስካሁን ግን ጉዳዩን አስመልክቶ ዝርዝር ፖሊሲ አላወጡም። ፕሬዚደንት ትራምፕ እንደ የተባበሩት መንግስታት ድርጅት ለመሳሰሉ ዓለም አቀፍ ተቋማት የአሜሪካን ሚና ለመቀነስ ይፈልጋሉ የሚሉ ዘገባዎች መውጣታቸውን ተከትሎ የዋይት ሀውሱ ቃል አቀባይ ሾን ስፓይሰር ፕሬዚደንቱ ለዓለም አቀፍ ተቋማት የሚሰጠውን ገንዘብ ለመቀነስ እስካሁን ውሳኔ ላይ አልደረሱም ነው ያሉት። የእንግሊዟ ጠቅላይ ሚኒስትር ሜይ ትናንት ሐሙስ ፊላዴልፊያ ውስጥ በዩናይትድ ስቴትስ ሪፑብሊካን የምክር ቤት አባላት ስብሰባ ላይ ባሰሙት ንግግር ዩናይትድ ስቴትስ እና ብሪታንያ በራሳቸው አምሳያ ለመቅረጽ ብለው በሌሎች ሀገሮች ጣልቃ የሚገቡበት ዘመን አክቱመዋል ማለታቸው ተጠቅሷል። ይሁን እንጂ ተጨባጭ አደጋ ሲደቀንና ለራሳችን ጥቅም ስንል ጣልቃ መግባት በሚያስፈልግበት ጊዜ ዳር ቆመን ልንመለከት ደግሞ አንችልም ሲሉ ጠቅላይ ሚኒስትሯ አክለው አስገንዝበዋል። ጠንካሮች፣ ብልሆችና ቆራጦች መሆን አለብን ብለዋል ሜይ። ፕሬዚደንት ትራምፕ ደግሞ ፊላዴልፊያ ሲደርሱ ተቃውሞ ገጥሟቸዋል። ለሪፑብሊካኑ ጉባኤ ባሰሙት ንግግር ለወትሮው ዲሞክራት እጩ በሚመረጥባት በፔንሲልቬኒያ ክፍለ ሀገር ማሸነፌ ደስ ያሰኘኛል ብለዋል ትራምፕ። ስለ ፖሊሲ እቅዶቻቸውም ሜክሲኮ ድንበር ላይ ስለሚገነባው አጥርና በምርጫው ተፈጽሟል ስላሉት የማጭበርበር ጉዳይ ምርመራ እንደሚካሄድ በዝርዝር አውስተዋል አዲሱ ፕሬዚደንት።
በሌላም በኩል የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕና የሩሲያው ፕሬዚደንት ቭላዲሚር ፑቲን ነገ ቅዳሜ በስልክ ይነጋገራሉ ተብሎ እየተጠበቀ ነው። ሚስተር ትራምፕ ቃለ መሐላ ፈጽመው ስልጣን ከተረከቡ ወዲህ ሁለቱ መሪዎች ሲነጋገሩ የመጀመሪያ ጊዜ ነው የሚሆነው የነገው ግንኙነታቸው። እርግጥ ሚስተር ትራምፕ በጥቅምት 29ኙ ምርጫ እንዳሸነፉ ከሩሲያው መሪ ጋር የተነጋገሩ ሲሆን የአገሮቻቸውን ግንኙነት ለማደስ እንደሚፈልጉ ተወያይተዋል ሁለቱም መሪዎች። ፕሬዚደንት ትራምፕ ከሩሲያና ከመሪዋ ፑቲን ጋር ከቀድሞው ፕሬዚደንት የተሻለ ግንኙነት እንዲኖረን እፈልጋለሁ ያሉ ሲሆን የኦባማ አስተዳደር በሩሲያ ላይ የጣላቸውን ማዕቀቦች ሊያነሱ እንደሚችሉም ፍንጭ ሰጥተዋል። አዲሱ ፕሬዚደንት የትራምፕ ነቃፊዎች ከፕሬዚደንት ፑቲን ጋር ያላቸውን ግንኙነት ይነቅፋሉ፣ ያሳስባቸዋል። ዴሞክራቲክ ፓርቲው የፕሬዚደንታዊ ምርጫው ተቀናቃኛቸው የነበሩት ሂለሪ ክሊንተን ትራምፕ የፑቲን አሻንጉሊት ናቸው እንዳሏቸው ይታወሳል። የዩናይትድ ስቴትስ የደህንነት አካላትም ሩሲያ በፕሬዚደንታዊ ምርጫው ሚስተር ትራምፕ እንዲያሸንፉ ለማገዝ እጇን አስገብታለች ሲሉ ለራሳቸው ለፕሬዚደንቱ አሳውቀዋቸዋል ተብሏል። ያሸነፉት በሩሲያ እርዳታ ነው የሚለውን ውንጀላ ትራምፕ ውድቅ አድርገዋል። ዜናው አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 በ15690 በ15700 እና በ15785 ኪሎ ሄርትዝ በ22 ሜትር ባንድ በ13615 በ13775 እና በ13860 ኪሎ ሄርትዝ በ25 ሜትር ባንድ በ11720 በ11835 በ12040 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአርብ ጥር 19 2009 ዓመተ ምህረት ምሽት ፕሮግራም ነው።
ቁጥጥርና ሚዛን በዩናይትድ ስቴትስን መሰል ዲሞክራሲ ሶስቱ የመንግስት ዋልታዎች ምንነትና ሚና የምሽቱ ልዩ ትንታኔ ትኩረት ይሆናል።
ይሄ የስልጣን ክፍፍል በእንግሊዝኛ ሴፐሬሽን ኦፍ ፓወርስ የምንለው ያለው ስልጣን ሁሉ በአንድ ሰው ወይም በአንድ አካል ላይ መከማቸት እንደሌለበትና ያንን ግለሰብም ሆነ ፓርቲም ሊሆን ይችላል ለመቆጣጠር ሚዛናዊ በሆኑ ሁኔታ ሶስቱን የመንግስት አካላት ለእነሱ ተመጣጣኝ የሆነ ስልጣን በመስጠት ሚዛኑን ለመጠበቅ ታልሞ የተደረገ ነው።
ዶክተር ብሩክ ኃይሉ በኦሃዮ ዩኒቨርሲቲ እንዲሁም በኦሃዮ ስቴት ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር ናቸው። በስክሪፕትስ የጋዜጠኝነት ትምህርት ቤትም መምህር ናቸው። ትንታኔ ይዘናል በሁለተኛው አጋማሽ።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ
ሁሉም የአፍሪቃ ህብረት አባል ሀገሮች ለአህጉራዊው ድርጅት መዋጮ የሚያደርጉበትን አሰራር ለመተግበር እንቅስቃሴ እየተደረገ ነው ሲሉ የህብረቱ ኮሚሽን ምክትል ሊቀመንበር ኤራስትስ ሙዌንቻ ተናግረዋል። እስካሁን ባለው አሰራር የህብረቱ መርሃ ግብርና የሰላም ማስከበር ተልእኮዎች የገንዘብ ክፍተት እየገጠማቸው መሆኑን ሶማሊያ ያለውን ሁኔታ በምሳሌ ጠቅሰው አብራርተዋል ሙዌንቻ። መግለጫውን የተከታተለው እስክንድር ፍሬው ተጨማሪ አለው።
የአህጉሪቱ መሪዎች ህብረቱን በገንዘብ የመደገፉን ውሳኔ የወሰኑት ባለፈው ሐምሌ 2016 በኪጋሊ ሩዋንዳ ባደረጉት ስብሰባ ነው። ሁሉም አባል አገራት ወደ አገር ውስጥ ከሚያስገቧቸው በውሳኔው ላይ የተዘረዘሩ ምርቶች የ0.2% ቀረጥ ለህብረቱ እንዲያስገቡ ውሳኔው ይጠይቃል። ሁሉም አስተዋጽኦ እንዲያደርግ የሚጠይቀው ይህ አሰራር ከዚህ ቀደም የነበረውን አስተማማኝ ያልሆነ የገንዘብ አሰባሰብ እንደሚተካ የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር ኢራስተስ ሙዌንቻ ለጋዜጠኞች አስረድተዋል።
The reason for having this fund is to provide predictable and reliable. That has been a major problem.
ይህ አይነት የገንዘብ አሰባሰብ ያስፈልገበት ምክንያት አስተማማኝና ውጤቱ የሚታወቅበት አሰራር እንዲኖር ነው። ያ ችግር ሆኖ ቆይቷል። 5 ሀገራት 70% የህብረቱን በጀት የሚሸፍኑበት ሁኔታን ካሰብክ ለምሳሌ በሊቢያ የሆነውን እናውቃለን። ሊቢያ 15% ከሚከፍሉ አገራት አንዷ ነበረች። በአንድ ጊዜ ግን ሊቢያ ይህንን ማድረግ ተሳናት። አገራት ድርቅን፣ ጎርፍን፣ ቀውስን በመሳሰሉ ችግሮች ያለፉባቸውን ሌሎች መንገዶችም መጥቀስ ይችላሉ። ያ ጉዳት ያስከትላል።
በአህጉሪቱ የሚካሄዱ የሰላም ማስከበር እንቅስቃሴዎች ሳይቀሩ በገንዘብ እጥረት የሚቸገሩበት ሁኔታ መኖሩንም ምክትል ሊቀመንበሩ ጠቁመዋል። በሶማሊያ ያለውን በመሳሌነት በመጥቀስ
We have had a bit of challenge in meeting our obligations with our soldiers in AMISOM.
በአፍሪካ ህብረት የሰላም አስከባሪ ተልእኮ ወይም አሚሶም ስር በሚገኙ ወታደሮቻችን አማካኝነት ግዴታችንን ከመወጣት አንጻር ትንሽ ችግር አጋጥሞናል። ሁለት ዋና ችግሮች ባሉበት ሁኔታ ውስጥ አልፈናል። አንደኛው በተለያየ ሚሶምን በሚመለከተው በሁለት የገንዘብ ምንጮች ላይ ከልክ በላይ ተማምነናል። የመጀመሪያው ምንጭ የአውሮፓ ህብረት ሲሆን ሁለተኛው የተባበሩት መንግስታት ድርጅት ነው። ከተባበሩት መንግስታት ድርጅት የምናገኘው ገንዘብ ደግሞ የሚሰበሰበው በፈቃደኛ አባላት ከሚሰጥ መዋጮ ነው። ይህ ገንዘብ መገኘት አለመገኘቱን እርግጠኛ መሆን አይቻልም።
የአውሮፓ ህብረትም በበጀት ማሻሻያ እንቅስቃሴ ውስጥ መሆኑን ምክትል ሊቀመንበሩ አስታውቀዋል። በዚህ ምክንያት ደግሞ ለአሚሶም ያደርግ የነበረውን አስተዋጽኦ በ20% መቀነሱን የጠቆሙት የበጀት ክፍተት መፈጠሩንና በሶማሊያ የሚገኘው የአሚሶም ጦር በሙሉ አቅሙ መንቀሳቀስ እንዳልቻለም ሙየንቻ አስታውሰዋል።
That's one of the things we've been consulting our forces. I hope this is not any secret anymore that even as we speak
እየተመካከረን ካለንባቸው ጉዳዮች አንዱ ይሄ ነው። እየተነጋገርን ባለበት በዚህ ሰዓት እንኳን ወታደሮቻችን ጥቃት እየተፈጸመባቸው ነው። ይሄ ተደበቀ ጉዳይ አይመስለኝም። ስለዚህ አቅም መገንባትና ማስፋት አለብን። በዚህ ምክንያት ሂደቱን መደገፍ ይገባናል። ለተባበሩት መንግስታት ድርጅትም የድጋፍ ጥሪ አቅርበናል።
እናም የአፍሪካ ህብረት ከበጀት አንጻር ያጭር ጊዜና የረጅም ጊዜ መፍትሄዎች ላይ እየሰራ መሆኑን ምክትል ሊቀመንበሩ ተናግረዋል። የዶናልድ ትራምፕ ቅድሚያ ለአሜሪካ የተሰኘ ፖሊሲም በበጀት ራስን ከመቻሉ የአፍሪካ ህብረት እንቅስቃሴ አንጻር ተነስቷል። የአፍሪካ ህብረትን የበጀት ነጻነት የማረጋገጡንና አህጉራዊውን የነጻ ንግድ የማስፋፋቱን ጥረት ይበልጥ አጣዳፊ አድርጎታል ወይ በሚል ጥረቱን ስንጀምር ፕሬዝዳንት ትራምፕ ሊከተሉት የሚችሉትን ፖሊሲ አውቀናል ነበር ምን ያሉት ሚስተር ሞየንቻ። ከዩናይትድ ስቴትስ እየተደመጠ ያለው የዶናልድ ትራምፕ ፖሊሲ ግን አዎ ጥረቱን ይበልጥ አጣዳፊ ያደርገዋል ብለዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር። ከአሜሪካ ድምጽ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
የፌዴራሉ ጠቅላይ ፍርድ ቤት በኢንተርኔት አምደኞች በነ ሶሊያና ሽመልስ እና በአቃቤ ሕግ መካከል ባለው ክርክር ላይ ዛሬም ለስድስተኛ ጊዜ ውሳኔ ሳይሰጥ ቀርቷል። ፍርድ ቤቱ ውሳኔውን ለመስጠት ያልቻለው ከመዝገቡ ጋር መያያዝ የነበረባቸው ማስረጃዎች ተሟልተው የገቡት ዛሬ በመሆኑና መመርመር ያለባቸው ማስረጃዎችም ብዙ በመሆናቸው ነው ብሏል። የመልስ ሰጪዎቹ ጠበቃ ለውሳኔው መጓተት አንዱ ምክንያት ሆኖ የቆየው የሲዲ ማስረጃ ደንበኞቻቸውን የማይመለከት መሆኑን ለፍርድ ቤቱ አመልክቷል። መለስካቸው አመሃ ዝርዝሩን ይዟል።
ከአንድ ዓመት ያህል በፊት የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 19ኛ ወንጀል ችሎት በተከሳሾቹ የኢንተርኔት አምደኞች በነ ሶሊያና ሽመልስ፣ በፈቃዱ ኃይሉ፣ ናትናኤል ፈለቀ፣ አጥናፉ ብርሃንና አቤል ዋበላና በከሳሽ ፌዴራል አቃቢ ሕግ መካከል በነበረው ክርክር ላይ የሰጠውን ውሳኔ በመቃወም አቃቢ ሕግ ለፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት አቤት ብሏል። ፍርድ ቤቱም ሁለቱን ወገኖች አከራክሯል። ይኸው ፍርድ ቤት ከዚህ በቀደመው ቀጠሮ እንደገለጸው በመዝገብ ውስጥ ሊገኙ የሚገባቸው ሰነዶችና የተለያዩ ማስረጃዎች ስላልተሟሉ ውሳኔ መስጠት እንዳልቻለ አስታውቋል። አክሎም እነዚህ ጎደሉ የተባሉ ማስረጃዎች እንዲሟሉ ትእዛዝ ሰጥቶ ለዛሬ ቀጠሮ ሰጥቶ ነበረ። ፍርድ ቤቱ ዛሬ ይህ ጉድለት ታርሞ የተሟላ ማስረጃ መያያዙን አሳውቋል። ይሁንና የቀረቡ ማስረጃዎችን በሙሉ ለመመርመር በቂ ጊዜ እንዳላገኘ ገልጾ ሌላ ቀጠሮ ለጥር 30 ቀን 2009 ዓ.ም ቀጥሮ ነበረ። ይሁንና የመልስ ሰጪዎቹ ጠበቃ አቶ ሽብሩ በለጠ ለፍርድ ቤቱ ማስረጃዎችን በተመለከተ የሚያመለክቱት እንዳለ ገልጸው አብራርተዋል። ለፍርድ ቤቱ ያመለከቱትን ለአድማጮቻችን እንዲደግሙልኝ ጠይቄያቸው ነበረ።
ይሄ አሁን ቀረበ የተባለው የሲዲ ማስረጃ እና ሌሎችም ማስረጃዎች በስር ፍርድ ቤት አሁን መልሰጭ ሆነው ከሁለት እስከ አምስት የቀረቡትን መልሰጮች አይመለከትም። የስር ፍርድ ቤት ተከሳሽ የነበሩት እነዚህ መልሰጮች ጠበቆቻቸው ሊያዩ ሲዲዎቹ በጋራ ሊታዩ አይገባም። ምክንያቱም እነዚህን አሁን መልሰጭ ሆነው ከሁለት እስከ አምስት የቀረቡትን በተመለከተ ማስረጃ አይደለም። ማስረጃ አድርጌ ያቀረብኩት በአንደኛ አንደኛ መልስ ሰጪ የሆነችው ሶሊያና ሽመልስ በስር ፍርድ ቤት አንደኛ ተከሳሽ ነበረችው ማለት ነው። በሷ ላይ ብቻ ነው ብሎ እኛ በሌለንበት ነው የታየው። ምክንያቱም አይመለከታችሁም ከተባል አያገባንም። በዛ መልኩ አሁን የተከበረው ይሄ ይግባኝ ሰሚ ጠቅላይ ፍርድ ቤት እንዲመለከትልን ነው። በእኛ ላይ የቀረበ ማስረጃ አልነበረም። ስለዚህ አሁንም በእኛ ላይ የቀረበውን ይግባኝ በተመለከተ ይሄ ማስረጃ አጋዥ ሊሆን አይገባም ብለን ነበር። ፍርድ ቤቱም ተረድቶናል። በዚህ መልኩ ነው ጉዳዩን እያየ ያለ መሆኑን የገለጸልን።
የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት በዚህ ጉዳይ ላይ ሁለቱም ወገኖች ማከራከር ከጀመረ ወዲህ የዛሬው ቀጠሮ ለ50ኛ ጊዜ መሆኑ ነው። ለውሳኔ ከተቀጠረ ወዲህ ደግሞ ባለጉዳዮቹ ቢያንስ ለስድስት ጊዜ ያህል መመላለሳቸው እንደሆነ ይናገራሉ። ይሄ የመጨረሻው ቀጠሮ ሊሆን ይችላል? አቶ ሽብሩ በለጠ፣
ፍርድ ቤቱ እንግዲህ አጀንዳ ሲይዝ ረጅም ጊዜ መቆየቱን ይሄ ጉዳይ በተደጋጋሚ የተቀጠረና ሌላው ጉዳይ ተመርምሮ ይሄ ዛሬ ቀረበ የተባለውን ሲዲና ሌላውን ማስረጃ በግልጽ አላወቁትም። ይህም በመጠየቅ የፈጀውን ጊዜ ግንዛቤ ውስጥ በማስገባት ነው ለጥር 30 ሲቀጥር። ያ ማለት እንግዲህ ተመርምሮ ቆይቷል። ይህን ነበር የሚጠብቀው ከተባለ ለውሳኔ ያደረ ለውሳኔ የቀጠሩት ይመስለኛል፣ የሚወሰን ይመስለኛል።
የፌዴራሉ አቃቤ ሕግ የዛሬ 2 ዓመት ገደማ የኢንተርኔት አምረኞቹን የሽብር ወንጀል ፈጽመዋል ሲል ክስ መስርቶባቸው ሁለቱም ወገኖች ሲከራከሩ ቆይተው የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 19ኛ ወንጀል ችሎት 4ቱን ከተከሰሱበት ወንጀል በነጻ ሲያሰናብታቸው አንዱን ማለትም በፈቃዱ ኃይሉን በሌላ መደበኛ የወንጀል ሕግ ድንጋጌ እንዲከላከል ውሳኔ መስጠቱ አይዘነጋም። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የዶናልድ ትራምፕ ፕሬዚደንታዊ ሥልጣን ልክ አንድ ሳምንቱን ደፈነ ዛሬ። በዚህ አጭር ጊዜ ውስጥ የተወሰዱ የተወካዮች ምክር ቤቱና የአስተዳደራዊ ክፍሉ እርምጃዎች ግን ጽንስን ማቋረጥን አስመልክቶ በብሔራዊ ደረጃ ለረጅም ዓመታት ሲካሄዱ የቆዩ ክርክሮችን ቀስቅሰዋል። ባለፉት 6 ቀናት ውስጥ 2 ግዙፍ ሰልፎች የተካሄዱ ሲሆን በሁለቱም ወገኖች የቆሙ ደጋፊዎች ወደ ኋላ ማለታቸውን የሚያሳዩ ምልክቶች የሉም። የአሜሪካ ድምፅ ሪፖርተር ካትሪን ጊብሰን በክርክሮቹ ዙሪያ ያጠናቀረችው ዘገባ አለ፣ ሰሎሞን ክፍሌ ያቀርበዋል።
2 ትዕይንቶች በዋና ከተማይቱ 2 በጣም የተለያዩ ቀናት። በትራምፕ አስተዳደር ወቅት ጽንስ ማቋረጥ በሕግ እንዲከለከል የሚጠይቁ 500,000 ሰዎች ሰልፍ በወጡ ሳምንት ባልሞላው ጊዜ ውስጥ ነው ተቃራኒውን የሚደግፈው ክርክር ወደ ከተማይቱ ምክር ቤት ዳግም ብቅ ያለው። የጽንስ ማቋረጥን የሚቃወሙ ሰዎች ላለፉት 43 ዓመታት ትዕይንተ ሕዝብ አካሂደዋል። ሮይ ቨርስስ ዌድ በመባል የሚታወቀውንና ለጽንስ ማቋረጥ ሕጋዊ ፈቃድ የሚሰጠውን መመሪያ በመቃወም ዘንድሮ ግን ተስፋ ያላቸው ይመስላል። ፕሬዚደንት ትራምፕ በጽህፈት ቤታቸው ከወሰዷቸው የመጀመሪያ እርምጃዎች በአንደኛው ጽንስ ማቋረጥን ለሚደግፉ ባዕዳን ድርጅቶች ዩናይትድ ስቴትስ ስትሰጥ የቆየችው የገንዘብ እርዳታ እንዲቋረጥ የሚያደርግ መመሪያ ላይ ፈርመዋል። ይህ የሜክሲኮ ሲቲ ፖሊሲ በመባልም የሚታወቀው መመሪያ ከ1984 ዓ.ም ጀምሮ ወደ ዋይት ሀውስ በገባ ፕሬዚደንት ሲለዋወጥ ቆይቷል። ሪፑብሊካውያን ፕሬዚደንቶች ተግባራዊ ሲያደርጉት፣ ዲሞክራቶቹ ሲገቡ ሲሽሩት እዚህ ደርሷል። ከዚህ ቀደምቱ ሁሉ ግን አሁን ትራምፕ የሰጡት መመሪያ ይበልጥ ጠንካራና አጋዥ ነው። ቃል አቀባያቸውም ፕሬዚደንቱ በምረጡኝ ዘመቻቸው ወቅት የገቡት ቃል በመሆኑ ቀዳሚ አጀንዳቸው ያደርጉታል ብለዋል።
ይህ አስተዳደርና እኚህ ፕሬዚደንት ሕይወትን ለማቆየት በሚደረገው ትግል የተቻላቸውን ሁሉ እንደሚያደርጉ ምስጢር አይደለም።
ሴቶች በዋሽንግተን ሰልፍ ካካሄዱ ጥቂት ቀናት በኋላ የሪፑብሊካን ፓርቲው የሚቆጣጠረው ኮንግሬስ ጽንስ ለማቋረጥ ከፌዴራሉ መንግሥት የሚሰጥ እርዳታን እስከ ወዲያኛው በቋሚነት ለማገድ በሚቻልበት ጥያቄ ላይ ተከራክሯል። ዲሞክራቷ ኢቬት ክላርክ የኒውዮርክ ከተማ እንደራሴ ናቸው።
እኔን ጨምሮ በሚሊዮኖች የምንቆጠር ሴቶችና ወንዶች በሀገሪቱ ዙሪያ ሰልፍ ያካሄድ ነው። በአእምሯችን አንድ ዓላማ ይዘን ነው። መብቶቻችን መከበርና መጠበቅ እንዳለባቸው ለዓለም ለማሳወቅ ነው። አንዲት ሴት እርግዝናዋን ለማብቃት ያላት መብት የግሏ ምርጫ መሆን አለበት እንጂ መንግስት የሚወስንላት ጉዳይ አይደለም።
የቴኔሲዋ ዳን ክላርክ በበኩላቸው ሲናገሩ ደግሞ
All life is a precious gift from God.
ሕይወት ሁሉ የእግዚአብሔር ድንቅ ስጦታ ነው። ጸሎቴም ይህ ሐቅ ግንዛቤ አግኝቶ ወደፊት በሀገሪቱ ሕግ ውስጥ እንዲንጸባረቅ ነው።
የሕግ ረቂቅ አልፏል። አፈጉባኤው ፖል ራያንም በትዊተር መልእክታቸው የጽንስ ማቋረጥ ተሟጋቾች ሲገፉት የቆዩት ክርክር አብቅቷል ብለዋል። የአሜሪካ የእድገት ማዕከል በመባል የሚታወቀው ድርጅት ባልደረባ ጀሚላ ቴይለር ግን ምክር ቤቱ በወሰደው እርምጃ ተደሳች አይደሉም።
So the Congress is way out of step with the American public and what the American public
ምክር ቤቱ ከአሜሪካስ በፊት ቀድሞ ሄዷል። ህዝቡ የሚደግፈው ለሴቶች ጽንስ ማቋረጥና ጤንነት ጥበቃ ተደራሽነት እንዲኖር ነው።
ፒው የተባለው ድርጅት ባለፈው የአውሮፓውያኑ ዓመት 2016 ያካሄደው ጥናት 57% አሜሪካውያን ጽንስ ማቋረጥ ህጋዊ መሆን አለበት ማለታቸውን አመልክቷል። አሃዙ ግን የተለየ የጽንስ ማቋረጥና ለማቋረጥ ከፌደራሉ መንግስት የገንዘብ እርዳታ በተጠየቀ ቁጥር ሲቀንስ ይታያል። ቀጣዩ ለሴኔቱ ሪፑብሊካን የሚቀርበው ህግ ሐኪም የጽንሱ ልብ መምታቱን ካረጋገጠ ማንኛውንም አይነት ጽንስ ማቋረጥ የሚከለክለውን ሮይ ቨርስስ ዌድ ህግ በአብዛኛው የሚቀይር ይሆናል። ይህ ደግሞ እንደ ካቶሊክ ዩኒቨርሲቲ መምህሩ ቻድ ፔክኖልድ ያሉትን የጽንስ ማቋረጥን የሚቃወሙ ተከራካሪዎች ያስደስታል። ማርች ፎር ላይፍ ሕይወት ለማቆየት እንሰለፍ የሚለውን እንቅስቃሴም ሀገሪቱ ውስጥ በርዕሱ ላይ የተያዘውን ውይይት ለመቀየር አንድ እርምጃ ወደፊት ነው ብለው እንደሚያምኑም ይናገራሉ ቻድ ፔክኖልድ። በሪፐብሊካን ፓርቲው የሚመራው መንግሥት የጽንስ ማቋረጥን መብት በተመለከተ በሚካሄደው ውይይት ላይ አንድ እጅግ ጠቃሚ ደረጃ ላይ ሊደርስ የሚችለው ግን በጠቅላይ ፍርድ ቤቱ ውስጥ አንድ ጽንስ ማቋረጥን የሚቃወም ዳኛ ማስገባት ከቻለና በሂደት ሮይ ቨርስስ ዌድ የተባለውን ሕግ ማስገልበጥ ከቻለ ይሆናል። ይህን እውን ለማድረግ ደግሞ ፕሬዚደንት ዶናልድ ትራምፕ በመጪው ሳምንት የመጀመሪያውን ዕድል ያገኛሉ። ትራምፕ ለጠቅላይ ፍርድ ቤቱ ክፍት ቦታ በእጩነት የሚያቀርቧቸውን ዳኛ ማንነት ያሳውቃሉ ተብሎ የሚጠበቀው በሚቀጥለው ሳምንት ነው።
ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን አዲስ አበባ ላይ ከምሽቱ 3:27 ሆኗል። ዋሽንግተን ዲሲና አካባቢዋ ደግሞ አርብ ጥር 19/2009 ዓ.ም ከቀኑ 7:27 ነው። በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የምናቀርብላችሁ መደበኛ ስርጭታችን ነው።
የምናስተናግዳችሁም እኔ ቆንጂት ታዬና
እኔም ሰሎሞን አባተንን። የፕሮግራሙ መሪ ብራን ኃይሉ እንዲሁም ቴክኒሻኑ ጆጊል በስቱዲዮ መሳሪያዎች ላይ አሉ። አሁን ከእናንተ የስልክ አስተያየቶች ጥቂቱን እናስደምጣችሁ።
ሰላም ጤና ይስጥልን ቪዎች፣ እንዴት ናችሁ? የኔን ከቨጋስ ይመስለኛል በባለፈው አስተያየት ትንሽ አስቀየምኳችሁ መሰለኝ እና ይቀጥልላችሁ ነው። ምክንያቱም እኔ ተናገርኩት በአካባቢ ያየሁትን ነው። ምክንያቱም በአካባቢ አብዛኛው ፖሊሶች ብዙ ሰዎችን ሲያሰሩ ነበር፣ አስለቃሽ ጭስ እየተኮሱ ነበር፣ ሰዎችም እንዲሁ ቢልዲንጎችን እያፈረሱና እያቃጠሉ ነበር፣ መኪና እየሰበሩ ነበር። እና ለዛም ከዛ ተነስቼ ነው እናንተ ስላላላችሁት ምንድን ነው ምናምን ብዬ የተናገርኩት እና በጣም ይቅርታ። እውነት ለማናገር እንደናንተ አይነት አታታዊ ሰራተኛ ጋዜጠኛ አይቻለቅም። ቪኦኤ በጣም አሪፍ ስቴሽን ነው። ቪኦኤ ደግሞ ለኢትዮጵያ ዲሞክራሲ ከሚመኙ ሶስት ድርጅቶች ውስጥ ከኢህአዴግ ቀጥሎ ሁለተኛው ነው እና በጣም ነው አመሰግነው።
ሄሎ፣ ጤና ይስጥልን የቪኦኤ አዘጋጆች እና ድምተኞች በሙሉ። ፍቅረ ስላሴ ታደሰ ከካናዳ ነው የምደውለው። በኢትዮጵያ መንግስትና በተፎካካሪ ድርጅቶች ውስጥ የተጀመረውን አብሮ የመስራት በተመለከተ የሰማያዊ ፓርቲ ያቀረበው ከኢህአዴግ ውጪ በሆኑ ድርጅቶች በሁሉም መደገፍ ያለበት መሆን አለበት። መጀመሪያ ቅድመ ሁኔታ ተቀምጦ ከቅድመ ሁኔታዎች ውስጥ ኢትዮጵያ ውስጥ በፖለቲካ አመለካከታቸው የታሰሩ የፖለቲካ እስረኞችና ነጻ ጋዜጠኞች መፈታት አለባቸው። እውነት መንግስትን ወደ ሰፊ ሆኖ ወደ ተሻለ መንገድ መሄድ የሚፈልግ ከሆነ ይህን ጥያቄ ማክበር አለበት። በይበልጥ ግን ተፎካካሪ ድርጅቶች የሁሉም ጥያቄ መሆን አለበት። የአንድ ፓርቲ የሰማያዊ ፓርቲ ብቻ ጥያቄ መሆን የለበትም። እውነት ለኢትዮጵያ ሕዝብ እንቆማለን የሚል ማንኛውም ድርጅት ሁሉም ድርጅቶች ይህን ቅድመ ሁኔታ ማስቀመጥ አለባቸው ብዬ አስባለሁ። አመሰግናለሁ።
ሰላም ቪዎች፣ እንደምን አላችሁ? በትላንትና ዕለት ሰለሞን ያቀረበው የድሮ ነገሮችን እያስታወሰ በቤይሩት አየር ላይ ፈነዳ ኢትዮጵያን ኤርላይንስን አውሮፕላን 7ኛ ዓመትን አስመልክቶ ያቀረበው ዝግጅት ላይ እንዲያው አንድ ጥያቄ ልጠይቅ አስቤ ነው። በዛ ኤሮፕላን ጥቃት የደረሰባቸው ኢትዮጵያውያን በሙሉ ህይወታቸው ያለፈው በጣም ባሳዛኝ ሁኔታ ነው። ከነሱ መሀል አንድ ዘመድ አለኝ እና እዛ ውስጥ ጉዳዩ እስካሁን ድረስ ክሊር አይደለም። ምክንያቱም ኢንቨስቲጌሽን ተባለ፣ ከዛ በኋላ በዛው ቀረ። እንዲያው በሙያችሁ እንዲያው ከሙያ ግዴታ አንጻር ይህንን ነገር ለህዝብ ለማሳወቅ ጥረት ያደረጋችሁበት ጊዜ አለ ወይስ ከሌለስ ወደፊት እንዲያው ጥረት አድርጋችሁ ብታሳውቁን? በጣም የሚገርም ነው። ወይም ደግሞ አንዳንድ ጊዜ በቴሌቪዥን ላይ እንዳየነው በዚህ ሀገር በዲስከቨሪ ቻናል ላይ ፓይለቱ እያለ ነው የሚያወራው እና ከፓይለቱ ይሁን ወይ ደግሞ አውሮፕላኑ ሌላ አይነት አደጋ ደርሶበት ይሆን መጨረሻው የማይታወቅ ነገር ነው እና እስቲ በወቅቱ የኢትዮጵያን ኤርላይንስ ኃላፊ የነበሩት አቶ ግርማንም ፈልጋችሁ አናግራችሁ ጉዳዩን ለህዝብ ግልጽ ብታረጉልን። ስዩም አጽብሃ ነኝ ከቨርጂኒያ።
አስተያየት የሰጣችሁንን እንዲሁም ጥያቄውን ያቀረቡትን አድማጮቻችን እናመሰግናለን። ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመሩ 14 ነው። አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ። ኢሜይል ነው የሚሻለኝ የምትሉ ደግሞ ሰሎሞን
horn@voanews.com ላይ ላኩልን። በነገራችን ላይ በመጨረሻ ላይ አስተያየታቸውን የሰጡን አቶ ስዩም አጽባሃ ነው ያሉት መሰለኝ፣ የአሜሪካ ድምፅ ራዲዮ ጣቢያ ያ አደጋ በደረሰ ጊዜ በተከታታይ ለረጅም ጊዜ ሲዘግብ እንደነበረ እናስታውሳለን። አሁንም የመጨረሻውንም የድምዳሜው ወይም ደግሞ ሙሉ ድምዳሜ ባይሰማም የነበረውን ውጤትም እንደዚሁ በወቅቱ ዘግበናል። ነገር ግን አሁን በጠየቁት መሰረት አሁን ያለው ሁኔታ ምን እንደሚመስል በቅርብ የሚመለከታቸውን አካላት ደግሞ አነጋግረን ይዘን ለመመለስ ጥረት እናደርጋለን። እናመሰግናለን ለአስተያየታቸው። ለሁሉም አስተያየት ሰጪዎችም እንዲሁ ምስጋናችን ይድረስ። የዜናና የትንታኔው መጽሔት አስተያየቶቻችሁም የሚስተናገዱበት ክፍለ ጊዜ ተጠናቀቀ። አሁን ሙዚቃን ጋብዛችሁ ቆንጂት፣ ያንቺ ግብዣ ነው መሰለኝ። ምን ነክቶሽ ሆኖ ወደ ሀረር ዘንበል ያልሽው?
ያዥልኝ ቀጠሮ ይላል ማሚላ።
ቆንጆ ምርጫ ነው ቆንጂት።
እኔ ሀረር ነው ያለሁት፣ አታናግረኝ።
የተከበራችሁ አድማጮች ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭታችን ነው።
በአዲሱ የአሜሪካ ፕሬዚደንት ዶናልድ ትራምፕ አስተዳደር ውስጥ አለ እየተባለ የሚወራው የጥቅሞች ግጭትና በዘመድ አዝማድ የመሳሳብ አዝማሚያ እንደሚያሳስበው ትራንስፓረንሲ ኢንተርናሽናል የሚባለው ሙስናን የሚዋጋ ዓለም አቀፍ ቡድን ከዋና መስሪያ ቤቱ በርሊን ባወጣው መግለጫ አስታውቋል። የትራንስፓረንሲ ኢንተርናሽናል ስጋት አሜሪካ በዓለም ዙሪያ የጸረ ሙስና ጥረቶች መሪ የመሆኗን ዓለም አቀፍ ግንዛቤ ይጎዳዋል የሚል ነው። ሶሎሞን አባተ ዝርዝሩን ይዟል።
ትራንስፓረንሲ ኢንተርናሽናል ዋና መስሪያ ቤቱ ከሚገኝባት የጀርመን ዋና ከተማ በርሊን ባወጣው መግለጫው ላይ አዲሱ የትራምፕ አስተዳደር አሳድሮብኛል የሚለውን ጭንቀቱን የሚገልጸው በግልጽ ቋንቋ ነው። የአውሮፓው ሪፖርተራችን ሉዊስ ራሜሬዥ የቡድኑን ዋና ዳይሬክተር ሮበርት ባሪንግተንን እዚያው በርሊን ላይ አግኝቶ አነጋግሯል።
ዩናይትድ ስቴትስን በሚመለከት ያሉብን ስጋቶች ኃይልና ሥልጣንን በተወሰኑ እጆች ላይ ማሰባሰብ፣ የጥቅም ግጭቶች ሊኖሩ የመቻላቸው ሐሳብ በውል አለመያዙ፣ የችሎታና ብቃት ጉዳይ ግምት ውስጥ ሳይገባ ወዳጅ ዘመድን በሥልጣን ዙሪያ ማሰባሰብ፣ በትውውቅና በዘር መሳሳብ፣ እንዲሁም መገናኛ ብዙሃኑን ለማፈን ወይም ዝም ለማሰኘት የሚደረጉ ጥረቶች ናቸው። እንግዲህ ሀገሪቱ ካላት ደረጃ እያዘቀጠች በሄደች መጠን የምንፈትሻቸው እነዚህ ጉዳዮች ይሆናሉ።
ፕሬዚደንት ዶናልድ ትራምፕ ግን ቃለ መሐላ በፈጸሙ ዕለት ባሰሙት ንግግር ረግረጉን ሁሉ አነጥፋለሁ፣ አጸዳለሁ፣ ሥልጣን ከዋሽንግተን የጥቅም ተሳሳሪዎች ንጥቄ ለሕዝብ አስረክባለሁ ሲሉ ቃል ገብተዋል። ይሁን እንጂ ትራምፕ የልጃቸውን ባል አማቻቸውን ከፍተኛ አማካሪ አድርገው መሾማቸውና የጥቅሞች ግጭቶች፣ ክሶችና አቤቱታዎች መነሳታቸው መገናኛ ብዙሃኑ ሁኔታዎቹን ቀረብ ብለው እንዲያነፈንፉና እንዲቆፋፍሩ አነሳስቷቸዋል። እነዚህ አጋጣሚዎች ናቸው አሜሪካ የጸረ ሙስና ትግል የዓለም መሪነቷን ወይም ቀንዲልነቷን እምነትና ዝናዋን ዝቅ ሊያደርገው ይችላሉ እየተባለ ያለው።
It's played a very important role and a very successful role.
United States በጣም አስፈላጊና በጣም የተሳካ ሚና ተጫውታለች። ያን ማድረግ የምትችለው ግን እንዲህ አድርጉ አታድርጉ ለማለት በቅድሚያ ራሷ የሞራል ብቃትና ስልጣን ሲኖራት ነው። ያኔ እንደኔ ኑሩ በኔ ደረጃ ከፍ በሉ ማለት ትችላለች። የራሷ ደረጃ ከወደቀ ግን ችግር ነው።
በርግጥ እስከዛሬ ምንም የሙስና ምልክት አልታየም። ፕሬዚደንት ትራምፕ በእጩነት ያቀረቧቸው ባለስልጣናትም ማለፍ በሚገባቸው የፍተሻ ሂደት ውስጥ እያለፉ ናቸው። የበረታ ምርመራ እየተካሄደባቸው ካሉት መካከል ለውጭ ጉዳይ ሚኒስትርነት የታጩት ሬክስ ቲለርሰን ይገኙበታል።
ሬክስ ቲለርሰን በኤክሶን ውስጥ የነበራቸውን የአክሲዮን ድርሻ ፈጥነው በይፋ ከራሳቸው ማራቃቸው የጥቅም ግጭቶችን ለማስወገድ የሚረዳ ትልቅ እርምጃ ነው። ፕሬዝደንቱንና የፕሬዝደንቱን ሹማምንት የሚያማክረው የመንግስት የሥነ ምግባር ጉዳዮች ቢሮ ስለ ቲለርሰን ፈጥኖ ነው የንጽህና ማረጋገጫ የሰጠው። ሌሎች እጩ ተሿሚዎች ግን አሁንም ገና ጥያቄዎች አሉባቸው።
ለንደን የሚገኘው ነጻው የግርማዊነታቸው የዓለም አቀፍ ጉዳዮች ኢንስቲትዩት የዩናይትድ ስቴትስና የአሜሪካዎቹ መርሃ ግብር ረዳት ኃላፊ ጄኮብ ፓራኪላስ ናቸው ይህንን እማኝነት የሰጡት። ከአዲሱ የዩናይትድ ስቴትስ ፕሬዚደንት ጋር ግንኙነቶችን ለመፍጠርና ለመገንባት ለሚፈልጉ የዓለም መሪዎች አሁን ባለው ሁኔታና በዚህ ጊዜ የሙስና ችግር የመኖሩ ሐሳብ በአጀንዳቸው ላይ እጅግ ዝቅተኛ ነው።
አድማጮች፣ የአርብ ምሽት ዝግጅታችን ይቀጥላል። አሁን ደግሞ አፍሪካ በጋዜጦች ይሆናል የሚቀርበው። አዘጋጅና አቅራቢ አዳነች ፍስሐዬ። አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የደቡብ ሱዳን አምባሳደር ከኢትዮጵያ ጋር አልተቆራረጥንም ማለታቸው ተዘገበ። በአፍሪካ ያለው የአሜሪካ ኤድስ ፕሮግራም መጻኢ ዕድል፣ የቱርክ ፕሬዚዳንት ኤርዶጋን የአፍሪካ አጀንዳ የሚሉትን ርዕሶች ነው በዛሬው ቅንብራችን የምንመለከተው። የደቡብ ሱዳን ፕሬዚደንት ሳልቫ ኪር በያዝነው ወር ወደ ግብጽ ሄደው ከፕሬዚደንት አብደል ፋታህ አልሲሲ ጋር ተገናኝተው ከተነጋገሩ በኋላ የኢትዮጵያና የደቡብ ሱዳን ግንኙነት ሻክሯል የሚለውን ወሬ በኢትዮጵያ የደቡብ ሱዳን አምባሳደር ውድቅ ማድረጋቸውን የፎክስ ኒውስ ቴሌቪዥን ድረገጽ ዘግቧል። በደቡብ ሱዳን ሰፍረው ኢትዮጵያ በአባይ ወንዝ ላይ እየገነባቸው ያለውን የታላቁን የህዳሴ ግድብ ግንባታን ለማሰናከል የሚንቀሳቀሱ የኢትዮጵያ ቡድኖችን ግብጽ እንድታስታጥቅ ከደቡብ ሱዳን ጋር የተንኮል ስምምነት ፈርማለች ሲሉ አንዳንድ የኢትዮጵያና የደቡብ ሱዳን የሚዲያ ዘርፎች ከዘገቡ በኋላ በኢትዮጵያና በአፍሪካ ህብረት የደቡብ ሱዳን አምባሳደር ጄምስ ፒቲያ ሞርጋን ማስተባበላቸውን ዘገባው ጠቅሷል። የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ አንዳንድ በግብጽ መንግስት ውስጥ ያሉ ወገኖች በኢትዮጵያ ተነስቶ የነበረውን ተቃውሞ ደግፈዋል በማለት ከሰው ነበር ይላል ዘገባው። ከኢትዮጵያ ጋር የውጥረት ሁኔታ ቢኖርም ደቡብ ሱዳን ከሁለቱም ሀገሮች ጋር ጥሩ ግንኙነት እንዲኖራት እንፈልጋለን ማለታቸውን ፎክስ ኒውስ ላይ የወጣው ዘገባ አውስቷል። የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ ተወልደ ሙልጌታ ደግሞ ደቡብ ሱዳንና ኢትዮጵያ ጥሩ ግንኙነት አላቸው ሲሉ ከደቡብ ሱዳኑ አምባሳደር ጋር እንደተስማሙ ዘገባው ጠቁሟል። ኢትዮጵያ በአሁኑ ወቅት ወደ 300 ሺህ የሚጠጉ ደቡብ ሱዳናውያን ስደተኞችን እንዳስጠጋች የተባበሩት መንግስታት ድርጅት መግለጹንና ስደተኞቹ ከሶስት ዓመታት በፊት ታህሳስ ወር ላይ ከተከፈተው ግጭት የሸሹ መሆናቸውን የመንግስታቱ ድርጅት መግለጹን ፎክስ ኒውስ ድረገጽ ላይ የወጣው ዘገባ አመላክቷል። የክርስቲያን ሳይንስ ሞኒተር ጋዜጣ ድረገጽ ላይ የወጣ ጽሑፍ ደግሞ የቀድሞው የዩናይትድ ስቴትስ ፕሬዚዳንት ቡሽ የቀየሱት ፔፕፋር በሚል አጽሮት የሚታወቀው በዓለም ደረጃ ኤድስ በሽታን ለመከላከል የወጣው እቅድ በ13 ዓመታት ውስጥ ከ72 ቢሊዮን ዶላር በላይ ወጥቶበታል። በደቡብ አፍሪካ ላይ ብቻ ወደ 5 ቢሊዮን ዶላር የሚጠጋ ገንዘብ ወጥቷል ይላል። ከ15 ዓመታት በፊት በኤድስ በሽታ እጅግ ተጎድታ የነበረችው ደቡብ አፍሪካ በአሁኑ ወቅት ኤች አይ ቪ በሽታን በሚመለከት በዓለም ደረጃ ትልቅ ስኬት ካገኙት ሀገሮች መካከል አንዷ ሆናለች። ከዓለም የበዛ የአንታይ ሬትሮ ቫይራል ማለት የዕድሜ ማራዘሚያ መድኃኒት ፕሮግራም ያለው ደቡብ አፍሪካ ላይ እንደሆነ፣ በዚህ ፕሮግራም የሚሳተፉት ደግሞ 3 ሚሊዮን ሰዎች መሆናቸውን በክርስቲያን ሳይንስ ሞኒተር ጋዜጣ ላይ የወጣው ጽሑፍ ጠቅሷል። ደቡብ አፍሪካ ይህን ያክል ስኬት ያገኘችው በከፊልም ቢሆን በቀድሞው ፕሬዚደንት ቡሽ አስተዳደር ወቅት በተጀመረው ፔፕፋር በተባለው የዩናይትድ ስቴትስ ኤድስ መከላከያ ፕሮግራም ምክንያት ነው። የትራምፕ አስተዳደር ግን በፕሮግራሙ ላይ ለየት ያለ አመለካከት ያለው ይመስላል። የትራምፕ የሽግግር ቡድን ዩናይትድ ስቴትስ በአፍሪቃ ላይ ያላትን ፖሊሲ አስመልክቶ ለሀገሪቱ የውጭ ጉዳይ ሚኒስቴር ባቀረባቸው ጥያቄዎች መሰረት የትራምፕ ባለስልጣኖች በኤድስ ፕሮግራም ስፋትና መጠን ላይ ስጋት እንዳላቸው ገልጸዋል። አፍሪቃ ውስጥ ብዙ የጸጥታ ስጋቶች እያሉ ለኤድስ ፕሮግራም ይህን ያክል ገንዘብ ማፍሰሱ ያዋጣልን? ፔፕፋር ማለት የኤድሱ ፕሮግራም ግዙፍ ዓለም አቀፍ የይገባኛል ፕሮግራም እየሆነ አይደለምን? የሚሉ ጥያቄዎች በማቅረባቸው ስጋት ያላቸው ይመስላሉ ሲል ክርስቲያን ሳይንስ ሞኒተር ጋዜጣ ላይ የወጣው ጽሑፍ ጠቅሷል። የትራምፕ ቡድን እንዲህ አይነቶቹን ጥያቄዎች ሲያቀርብ አሜሪካ በአፍሪቃ ላይ ያላትን የእርዳታ ፕሮግራም አጠቃቀምን በሚመለከት ለመገዳደር ሊሆን ይችላል። ይሁንና ኤድስን በመከላከሉ ፕሮግራም ለተሰማሩት ሰዎች የጥያቄዎቹ አቀራረብ ጥልቀት የሌለውና የፕሮግራሙን ጥቅም ዝቅ አድርጎ የሚያይ መስሎ እንደተሰማቸው ክርስቲያን ሳይንስ ሞኒተር ጋዜጣ ድረገጽ ላይ የወጣው ጽሑፍ ጠቁሟል። የዓለም አቀፍ የኤድስ ሶሳይቲ ፕሬዚደንት ደቡብ አፍሪካ ባለው የኬፕታውን ዩኒቨርሲቲ የሕክምና ትምህርት ፕሮፌሰር የሆኑት ሊንዳ ጌል ቤከር ፔፕፋር የተባለው የኤድስ መከላከያ ፕሮግራም ጥሩ መሻሻል እንዳሳየ ገልጸው ፕሮግራሙን ላለመቀልበስ መጠንቀቅ ያስፈልጋል ብለዋል። ኦሊቭ ሺሳና የተባሉ ደቡብ አፍሪካዊ የሳይንስ ምሁር ደግሞ በቀድሞ ፕሬዚደንት ጆርጅ ቡሽ አነሳሽነት የተቀየሰውን ፔፕፋር የተባለውን ኤድስን ለመከላከል የሚሰራውን ፕሮግራም አፍሪካውያን ብቻ ተጠቃሚ የሆኑበት የይገባኛል አይነት ፕሮግራም አድርጎ ማየት ትልቅ ስህተት ነው ብለዋል። በበርካታ የኤች አይቪ ጥናት ድርጅቶችንና ውጥኖችን የመሩት ኦሊቭ ሺሳና ኤድስ በሽታ ድንበር አይለይም፣ በተዋሃደ ዓለም የምንኖር እንደመሆናችን መጠን ኤችአይቪን ማጥፋት ዩናይትድ ስቴትስንም ይጠቅማል ሲሉ ማስገንዘባቸውን ክርስቲያን ሳይንስ ሞኒተር ጋዜጣ ላይ የወጣው ጽሑፍ ጠቅሷል። የኒውስ ዊክ መጽሔት ድረገጽ በበኩሉ የቱርክ ፕሬዚደንት ኤርዶጋን በአፍሪቃ ላይ ያላቸው አጀንዳ ከቢዝነስ ወደ ኤምባሲ ግንባታ በሚል ርዕስ ባወጣው ጽሑፍ በያዝነው ሳምንት የቱርክ ፕሬዚደንት ሪሴፕ ታይፕ ኤርዶጋን ታንዛኒያን፣ ሞዛምቢክንና ማዳጋስካርን እንደጎበኙና ባለፉት 12 ወራት ውስጥ የአፍሪቃ ሀገሮችን ሲጎበኙ ለሶስተኛ ጊዜ መሆኑን ጠቅሷል። የፕሬዚዳንቱ የአፍሪቃ ጉብኝት ቱርክ የአገር ውስጥና ክልላዊ ችግሮች እየበረቱባት ቢሆንም ለአፍሪቃ ትኩረት እንደምትሰጥ ያሳያል ሲልም አክሏል። አፍሪቃ ውስጥ የቱርክ ኤምባሲዎች እንደተበራከቱም ጽሑፉ አክሏል። ከሰባት ዓመታት በፊት አፍሪቃ ውስጥ 12 የቱርክ ኤምባሲዎች ብቻ ናቸው የነበሩት። ከእነሱም አምስቱ በሰሜን አፍሪቃ ናቸው የነበሩት። በአሁኑ ወቅት ግን አፍሪቃ ውስጥ 39 የቱርክ ኤምባሲዎች አሉ። በምላሹ ደግሞ 32 የአፍሪቃ ሀገሮች በቱርክ መዲና አንካራ ኤምባሲዎች ከፍተዋል። ቱርክ በእያንዳንዷ የአፍሪቃ መዲና ኤምባሲ የመክፈት እቅድ እንዳላት ኤርዶጋን በቅርቡ ተናግረዋል። ቱርክ ፊቷን ወደ አፍሪቃ ያዞረችው የኢኮኖሚ ጥቅሟ እያደገ በመሄዱና የኢኮኖሚ ጥቅሟን ከጎረቤቶቿ ሀገሮች አልፋ ሰፋ ለማድረግ ባላት እቅድ እንደሆነ ጽሑፉ ጠቅሷል። ሊቢያን በመሳሰሉት ሀገሮች የነበራት የንግድ ግንኙነት በመቀነሱና በሩሲያ በተጣለባት የኢኮኖሚ ማዕቀብ ምክንያት የቱርክ እድገት ችግር ላይ በመውደቁ እንደሆነ ኒውስዊክ መጽሔት ላይ የወጣው ጽሑፍ ያወሳል። ቱርክ በአብዛኛው ያተኮረችው ሶማሊያ ላይ እንደሆነ ጽሑፉ ጠቅሷል። ኤርዶጋን ከአምስት ዓመታት በፊት በ20 ዓመታት ውስጥ ሶማሊያን ለመጎብኘት የመጀመሪያው አፍሪቃዊ ያልሆኑ መሪ ሆነዋል። ቱርክ ሞቅዲሾ ውስጥ ኤምባሲ በመክፈትና የቱርክ አየር መንገድ ወደ ሞቅዲሾ መደበኛ በረራ እንዲያካሄድ በማድረጓ በሶማሊያ የመልሶ ግንባታ ጥረት ጉልህ ሚና የተጫወተች ሀገር ለመሆን ችላለች። ኤርዶጋን በያዝነው ሳምንት ወደ አፍሪቃ የተጓዙት ብዙ የቢዝነስ መልእክተኞችን ይዘው ነው። ታንዛኒያ ባቀደችው ዓለም አቀፍ የባቡር ሀዲድ የቱርክ ኩባንያዎች የኮንትራት ዕድል እንዲያገኙ፣ ሞዛምቢክ ውስጥ እንደ አሸን በመፍላት ላይ ባለው የተፈጥሮ ጋዝ ኢንዱስትሪ ውስጥ መዋዕለ ንዋይ ማፍሰስ እንዲችሉ ማድረጉ ዋናው የኤርዶጋን ዓላማ ሳይሆን እንዳልቀረ ኒውስዊክ መጽሔት ድረገጽ ላይ የወጣው ጽሑፍ ያወሳል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
ዝግጅታችን ይቀጥላል። አድማጮች፣ አብራችሁ እንድትቆዩ በድጋሚ እንጋብዛለን። ቁጥጥርና ሚዛን የተከታዩ ዝግጅት ርዕስ ይሆናል።
ቁጥጥርና ሚዛን ቼክ ኤንድ ባላንስ ዩናይትድ ስቴትስን በመሰሉ ዲሞክራሲዎች ወይም በሌሎቹም ቢሆን ሦስቱ የመንግሥት ዋልታዎች ምንነትና ሚና የምሽቱ ልዩ የትንታኔ ትኩረት ነው። ዶክተር ብሩክ ኃይሉ በኦሃዮ ዩኒቨርሲቲና በኦሃዮ ስቴት ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር እንዲሁም በስክሪፕስ የጋዜጠኝነት ትምህርት ቤት መምህር ትንታኔ ይሰጡናል። አሉላ ከበደ ነው ያወያያቸው። የውይይታቸው የመጀመሪያ ክፍል ቀጥሎ ይቀርባል።
ዶክተር ብሩክ በወቅታዊ ጉዳዮች ይልቁንም ደግሞ በዩናይት ስቴትስ የፖለቲካና የምርጫ ርዕሰ ጉዳዮች ቤተኛችን ሆነዋል። ለሙያዊ ትንታኔዎች በስፋት መላልሰን እያገኘነት ነው። ለዛሬውም አመሰግናለሁ።
ጤና ይስጥልኝ አቶ አሉላ፣ እንዴት ዋልክልኝ? እንደምናችሁ ለአድማጮችም ለሁላችሁ።
ይህ በመንግስት አስተዳደር የስልጣን ክፍፍል ቁጥጥርና ሚዛን በዩናይት ስቴትስ የመንግስት አስተዳደር ውስጥ ሶስቱ የመንግስት ቅርንጫፎችን ምንነት እና ሚና እስኪ ከዚህ አደረጃጀት ምንነት ብንጀምር መሠረታዊ ሐሳቦችን ብናነሳ ምንድን ነው ይህ የሥልጣን ክፍፍል የሚባለው ሦስት የመንግሥት ቅርንጫፎች ያሉት መዋቅር?
አመሰግናለሁ አቶ አሉላ። ይሄ የሥልጣን ክፍፍል በእንግሊዝኛ ሴፐሬሽን ኦፍ ፓወርስ የምንለው ያለው ሥልጣን ሁሉ በአንድ ሰው ወይም በአንድ አካል ላይ መከማቸት እንደሌለበትና ያንን ግለሰብም ሆነ ፓርቲም ሊሆን ይችላል ለመቆጣጠር ሚዛናዊ በሆነ ሁኔታ ሶስቱን የመንግስት አካላት እንዳልከው ሶስቱን አካላትን በተመለከተ ለነሱ ተመጣጣኝ የሆነ ስልጣን በመስጠት ሚዛኑን ለመጠበቅ ታልሞ ተደረገ ነው አታሉላ። ትንሽ ወደ ኋላ ቢሄድ ይሄ ሐሳብ እንግዲህ የመጣው ምንድነው ከሰዎች ጠባይ ከግለሰብ ጠባይ አስተዳደር አሰራር ይሄንን ኮንሴፕት ወይ ቲዮሪ ዴቨሎፕ መጀመሪያ ያደረገው የፈረንሳዊው ታዋቂው ፖለቲካል ፊሎሶፈር እና ሎየርም ነበር ፖለቲካል ሳይንቲስትም ነበር ሻርል ሞንቴስኬ ይባላል። እሱ ነው ቲዮሪ ኦፍ ዘ ሴፐሬሽን ኦፍ ፓወርስ ብሎ ይሄን ሐሳብ ዴቨሎፕ ያደረገው።
የመጀመሪያው ሐሳብ ጥንሳሽ እሱ ነው።
አዎ እሱ ነው። እሱ እንግዲህ ይህን ሲሰነጥቅ ዣክ ሩሶን በሌላ ፊሎሶፈሮች ላይ ተመስርቶ ነው ፖለቲካል ሳይንቲስቶች ላይ ተመስርቶ ነው ይህን ሐሳብ ዴቨሎፕ ያደረገው። ምንድን ነው እንግዲህ የሚያጠነጥረው ስልጣን ያጓጓል፣ ስልጣን በተቋንቋ ይጣፍጣል፣ ስልጣንና የግለሰብ ጠባይ አለ። ስልጣን ላይ ግለሰቦች ሲቀመጡ ወይም ተመረጠ አካል ሲቀመጥ እንዴት አድርገን እንጋብዘዋለን? ስልጣን ሲሰጥ በምን አይነት ሁኔታ መስጠት አለብን? በሚል ከሰው ልጅ ጠባይ ጋር በማገናዘብ
ያደገ ሐሳብ
ነው። እንግዲህ ምንድን ነው በታሪክ ስንመለስ ቀደም ባሉት ጊዜ በአፍሪካም ሆነ በተለይ በአውሮፓ ንጉሠ ነገሥት ስልጣን በያዙ ጊዜ ያ ንጉሥ ሕግ አውጪ ነው፣ ሕግ አስፈጻሚ ነው፣ ሕግ ተንታኝና ሕግ አስጠባቂ ነው። ሁሉንም አንድ ግለሰብ ሁሉን እሱ ይሰራል፣ ያው ንጉሥ አይከሰስ እንደሚባለው። ስለዚህ ይሄ ስልጣን ይዞ አንድ ሀገር ሲመራ ህዝብ በምን ሁኔታ ራሱን ሊከላከል ይችላል?
ያ ሰው አገልጋይ መሆኑ ቀርቶ ፈላጭ ቆራጭ ወደ መሆን ያቀናል።
አዎ አዎ፣ ህዝቡ ዜጋ ሳይሆን ሳብጀክት ይሆናል። ሳብጀክት ማለት እንደ ምስለን ይሆናል። ህዝቡ መብት የለውም፣ ንጉሱ ነው መብት ያለው። ሁሉ ነገር በሱ እጅ ይሁንና ሲሻው ይሾማል፣ ሲሻው ይሽራል፣ ህዝብ ላይ ግብር ይጭናል፣ የፈለገውን ያደርጋል። ይህን በማድረግ አውሮፓ ሀገሮች ብዙ ብዙ ስለተቸገሩ እዛን ይህንን ኦብዘርቭ በማድረግ እና ከዚህ ተሞክሮ ወስዶ ተገቢም ስላልሆነ ህዝብ በህዝብነቱ መከበር አለበት፣ ህዝብ ስልጣን መያዝ አለበት በሚል የታለመ ሀሳብ ሆኖ በጎ ነገሩ ምንድን ነው? አውሮፓም የተለያዩ ሪቮሉሽኖች አብዮቶች እየተጠናከሩ በመጡ ቁጥር የመንግስታዊ ይሄ ያልተገደበ ስልጣን እየተገደበ ሲመጣ በዚሁ ሞደርን ህገ መንግስት ላይ እየሰፈረ የመጣው የዣን ዣክ የሞንተስከ ሀሳብ ነው።
ዶክተር ብሩክ የታሪክ መሰረቱንም መለስ ብለው መልከት አድርገዋል፣ አነሳሱን ጨምረው። እንግዲህ እነኚህ ሶስት የመንግስት አስተዳደር ቅርንጫፎች በራሳቸው የራሳቸው ኃላፊነት ወጥ የሆነ የተመረጡበት ምክንያት እንዳለ ሆኖ አንዱ ሌላውን እንዲቆጣጠራ በአንድ ቦታ ብቻ ስልጣን እንዳይከማች የማድረጉ ሚዛን እንደ ዩናይትድ ስቴትስ ባሉ ዲሞክራሲዎች ውስጥ አሁን ተመለከትነው በተግባር ላይ ሲውል ምን ገጽታ አለው? ፕሬዚዳንቱ ያላቸው ስልጣን ኃያልነት እንዳለ ሆኖ ገደብ አላቸው፣ እሳቸው ብቻ ያሉት አይሆንም። የህግ አውጪዎቹ ቀደም ብሎ የገለጿቸው ምክር ቤት ውስጥ ተመርጠው የሚመጡት ፕሬዚዳንቱን የሚቆጣጠሩበት መንገድ አለ፣ እነሱም ግን ከቁጥጥር ስር ናቸው። እንዲሁም የህግ ተርጓሚው የሚባለው የፍትህ አካል። እስኪ ፈታ ያድርጉልን ይሄ ምንነት።
ጥሩ አመሰግናለሁ። እንግዲህ ስልጣን ያለው በህዝብ ዘንድ ነው። ይሄ የመጀመሪያ መነሻ ሀሳባችን ነው። ህዝብ ነው ስልጣን ያለው፣
የሚሰጠው ለመረጣቸው ወገኖች የሚሰጠው ራሱ
ህዝብ። አዎ ህዝብ እንግዲህ ምንድን ነው የሚያደርገው? በዴሌጌሽን በአመኔታ በምርጫ ሂደት ማለት በየአራት አመቱ በየአምስት አመቱ ከየሀገሩ ሀገሩ በየሀገሩ ህግ ይለያያል። በዛ መሰረት ምርጫ ይደረግና ህዝብ ይሄን አደራውን ለተመረጠው አካል ወይም ፓርቲ ወይም ፓርቲዎች ያስረክባል ማለት ነው ለተወሰነ ጊዜ። እነዚህ ተወካዮች ደግሞ አሁን ያነሳናቸውን የመንግስት አካላትን ስልጣን ይዛሉ። የአሜሪካም ስላለን ወደዛ እንምጣ። ለምሳሌነት እንውሰድ። አሁን ለምሳሌ አሜሪካ ምንድን የአሜሪካ አባቶች ፋዘርስ እነ ቶማስ ጄፈርሰንና ሌሎቹም ይህን ህገ መንግስቱን ሲቀርጹ በደንብ ስልጣኑን ግልጽ አድርጎ አስቀምጠው ነው። ለምሳሌ በአንቀጽ አንድ ለህግ ሌጅስሌቸር ወይም ለፓርላማው ለኮንግሬሱ ያለው መብት በአንቀጽ አንድ ተቀምጧል። በአንቀጽ ሁለት ደግሞ ለፕሬዚደንቱ ቫይስ ፕሬዚደንቱና ለካቢኔ አባላት ማለት የሚኒስቴር መስሪያ ቤቶች፣ በአንቀጽ ሶስት ደግሞ ለጁዲሽየሪው ለህግ ተንታኙ ለህግ አስጠባቂው እንደዚህ ተቀምጧል። አንዱ አንዱን ቼክ እንዴት ያደርጋል ስንል ለምሳሌ አቶ አሉላ ኮንግሬስን ብንወስድ ፕሬዚደንቱ ለአራት አመት የሚመረጠው ሁለት ተርም ብቻ ነው። ከዛ በላይ እንዳይሄድ ተገድቧል። ማክሲመም 10 አመት ነው የሚሄደው። ኮንግሬስን ስንወስድ ደግሞ በየሁለት አመቱ ሀውስ ኦፍ ሬፕሬዘንታቲቭስ 435 ወንበር አለው ይመረጣሉ። ነገር ግን ሴኔትን ብንወስድ አንድ ሶስተኛ ነው በየሁለት አመቱ ምርጫ የሚደረገው። 33 34 ወንበር ነው የሚሄደው።
ከመቶ አባላቱ ነው አሁን እየገለጹልን ያሉት። እግረ መንገዱን አድማጮች እንዲረዱ 100 አባላት አሉ በሴኔቱ።
አዎ፣ ይህን የሚያደርጉት ምንድን ነው? አንድን ነገር አቮይድ ለማድረግ ነው፣ ስልጣን እንዳይከማች ነው። ያን ያሉ ጥንቃቄ ነው። ሴኔት ውስጥ እንኳን ራሱ አዘ ኮሄሲቭ ግሩፕ ሆነው ሀገራቸውን ዶሚኔት እንዳያደርጉ በየሁለት አመቱ ይለዋዩቸዋል። መጪ ይመጣል፣ ወጪ ይኖራል፣ ገቢ መኖር መሀል ላይ ደግሞ ያለው አራት አመት ሁለት አመት ቀረን እያለ ሰክቶ ይሰራል። ህዝብን አክብሮ ህዝብን ተማጽኖ እምረጡን ብሎ ደግሞ ሄዳል ማለት ነው። እና ምርጫን አንዱን ቼክ ሲያደርግ ለምሳሌ ህግ የሚያወጣው ኮንግረሱ ነው። ግን ፕሬዚደንቱ ደግሞ የህግ ሀሳቦችን ማቅረብ ይችላል። ኮንግረሱ ህግን ሲያቀርቦ ደግሞ ፕሬዚደንቱ ይሄ ለህዝባችን አይበጅም የሚል ከሆነ ቬቶ ፓወር የማድረግ መብት አለው።
ድምፅም በድምፅ የመሻር ስልጣን ተሰጥቶታል።
እንደዛ ካደረገ ደግሞ እንደገና ጉዳዩ ወደ ፓርላማ ሄዶ ፓርላማው ደግሞ በጣም አብሶሉት ማጆሪቲ በሆነ ሁኔታ ማሳለፍ መብት አለው። እንደገና ቀረጽና ግብርን ብንወስድ ደግሞ ግብርና ቀረጽን መጣል መብት ያለው ማን ነው? ኮንግረስ ነው። አሜሪካ ኮንግረስ ነው እንጂ ፕሬዚደንቱ አይደለም። ፕሬዚደንቱ ሀሳብ መስጠት ይችላል። ገንዘብንም በተመለከተ ኮንግረስ ነው የሚያደርገው። ጦርነትን በተመለከተ ለምሳሌ አገሪቷ ጦርነትና ችግር ውስጥ ብትወድቅ ፋታ ማይሶ ስለሆነ ፕሬዚደንቱ ኮማንደር ኢን ቺፍም ስለሆነ ጦርነቱን ይመራል፣ ያስመራል፣ ያካሄዳል። ግን በተወሰነ ሳምንታት ውስጥ አዲስ የወጣ ህግ ነው በቅርብ ጊዜ ወደ ኮንግረስ አቅርቦ ኮንግረስ ነው በዚህ ጦርነት ውስጥ እንቀጥል አንቀጥል የሚለውን የሚወስነው። ስለዚህ ራሱ ምንድን ነው ቼክና ባላንስ ያደርገዋል ማለት ነው።
ሚዛን እንዲጠብቅ እና ቁጥጥርም እንዲኖር ይደረጋል።
አዎ፣ ጁዲሻሪውን ደግሞ አላነሳውም እስካሁን። ለምሳሌነቱ ሶስተኛውን ኦርጋን ስንወስድ ሱፕሪም ኮርት አለ፣ 9 አባላት ናቸው እንደምናውቀው።
ጠቅላይ ፍርድ ቤት
አመሰግናለሁ። ጠቅላይ ፍርድ ቤትን በተመለከተ ህግ አውጪው እንዳልነው ኮንግረስ ነው ብለናል። እያንዳንዱ እንቅስቃሴ የሌጅስሌቸርና ኤግዜክቲቭን ጁዲሻሪ ደግሞ በማይክሮስኮፕ ልበል አስቀምጦ ይመረምራል። ህግ ኮንግረስ ያወጣው ህግ ምንድን ነው የሚመረምረው? ከየአሜሪካ ዜጎች መብት ጋር የማይጻረር መሆኑን ከህገ መንግስቱ ጋር የማይጻረር መሆኑን ቼክ አድርገው የሚጻረር ሆኖ ካገኘው የመበየንና ያን ነገር የመፋቅ ቮይድ የማድረግ መብት አላቸው። ይሄ ራሱ አንድ ምሳሌ ነው። ቼክ እና ባላንስ ያደረገ ሁለቱንም ማለት ነው።
ዶክተር ብሩክ ሰፋ ወዳለው ውይይት የሚወስድን አንድ ነጥብ ላንሳ። በዚህ አደረጃጀት መሰረት አንዱ ሌላውን እየተቆጣጠረ የሚሄድበት አሰራር የተደላደለ መንግስት እንዲኖር የመርዳቱን ያህል የህዝብ ጥቅም በአብዛኛው የሚጠበቅበትን ሁኔታ የሚያመቻቸውን ያህል አንዳንድ ጊዜ ሁሉም ስልጣን የፖለቲካ ፓርቲዎች ድርሻ አላቸውና እንደ ዩናይትድ ስቴትስ ባለ ሁለት አውራ ፓርቲዎች አሉ። አንዱ ጠቅልሎ ሶስቱንም አሸንፎ በሚቀርብበት ጊዜ የሚያሳድረው እንዳሁኑ ያለው የሚያሳድረው ተጽዕኖስ ምን ይመስል ይሆን?
ዶክተር ብሩክና አሉላን እኛም እናመሰግናለን ከስቱዲዮ። አሁን ቆንጅት እጅሽ ላይ ያሽው ዜና
አለመስላለሁ። የብሪታንያ ጠቅላይ ሚኒስትር ቴሬሳ ሜይ ዛሬ በዋይት ሀውስ ከፕሬዚደንት ዶናልድ ትራምፕ ጋር ተገናኝተው ተወያይተዋል። በኋላም በጋራ ጋዜጣዊ ጉባኤ አካሂደዋል። ትራምፕ ስልጣን ከያዙ ወዲህ ተቀብለው ያነጋግሯቸው የመጀመሪያ ርዕሰ ብሔር ናቸው። ቴሬሳ ሜይ ከሚስተር ትራምፕ ጋራ በብዙ ጉዳዮች እንስማማለን ብለዋል የእንግሊዟ መሪ። ትራምፕም አሜሪካውያንና እንግሊዛውያን መጪው ጊዜ ግሩም ይሆንላቸዋል ብለዋል። በሌላ ዜና ፕሬዚደንት ትራምፕ ዛሬ በዩናይትድ ስቴትስ የመከላከያ ሚኒስቴር ጉብኝት እንደሚያደርጉ ተገልጿል። ፕሬዚደንት ዶናልድ ትራምፕ የውጭ ጉዳይ ሚኒስትርነት ተሿሚያቸው በመወሰኛው ምክር ቤት ሹመታቸው በቅርቡ ይጸድቃል ተብሎ በሚጠበቅበት በአሁኑ ወቅት የሚኒስቴር መስሪያ ቤቱ ከፍተኛ የአመራር አባላት የሆኑ 5 ዲፕሎማቶች ከስራቸው መሰናበታቸው ተሰምቷል።
አመሰግናለሁ ቆንጂት ለዋና ዋናው ዜና። አሁን በምትቀረን ጥቂት ደቂቃ ጠራጠር ያሉ መረጃዎች እናካፍላችሁ። ከዕለቱ የታሪክ ማህደር እንነሳ። አፖሎ አንድ ልክ የዛሬ 50 ዓመት ዛሬ የዩናይትድ ስቴትሱን ብሔራዊ የኤሮኖቲክስና የጠፈር አስተዳደር ናሳን ድንገተኛ ሐዘን ዋጠው። አፖሎ አንድ የጠፈር መንኮራኩርን ለማምጠቅ በማስወንጨፊያው ላይ መደበኛ ሙከራና ፍተሻ እየተካሄደ ሳለ መንኮራኩሪቱ ድንገት በእሳት ተዋጠች። ያኔ የጠፈሪቱ መርከብ አፖሎ አንድ ውስጥ ለመምጠቅ ተዘጋጅተው የነበሩ 3 ጠፈርተኞች ሁሉም ተቃጥለው ሞቱ። ሌተና ኮሎኔል ኤድዋርድ ዋይት እንዲሁም ሌተና ኮሎኔል ሮጀር ብሩስ ቻፊ ዛሬ በጠፈር ምርምሩ ማኅበረሰብና ወዳጆች ዘንድ በክብር እየታወሱ ነው። ይህ ናሳን አስደነገጠ የተባለ አደጋ ታዲያ ያኔ በ1960ዎቹ መጨረሻ ላይ አሜሪካ ሰው ወደ ጨረቃ እንድትልቅ የወቅቱ ፕሬዚደንት ጆን ኤፍ ኬኔዲ አስተላልፈውት በነበረ ትእዛዝ መሠረት ተይዞ የነበረው ዕቅድ እንዲዘገይ አድርጎታል።
ክብራትና ክብራን አድማጮች ለምሽቱ ያሰናዳናቸው ዝግጅቶች በዚሁ ይጠናቀቃሉ።
በምሽቱ ፕሮግራሙ አናዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባተና
ቆንጅት ታዬ ነን። አብራችሁን ስላመሻችሁ እጅጉን እናመሰግናለን።
ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ በደህና አደሩ። Thank you.